እንደምናመሻችሁ የጋቢና አድማጮች የማክሰኞ ጳጉሜ 2013 ዓ.ም ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። እንደተለመደው የተለያዩ ፕሮግራሞችን መራጠን አብረናችሁ እናመሻችሁናል። ከነዚህም መካከል ከኢትዮጵያ ወደ ጎረቤት ሀገር ሊዘዋወር የነበረ አደንዛዥ እጽ መያዙን የኢትዮጵያ ጉምሩክ ኮሚሽን አስታውቋል።
ከላይ ብሎኬትን በሽፋንነት በመጠቀም ከውስጡ ሐሺሽ ወይም ካናቢስ ተብሎም የታወቀውና ደንዛጭ እጽ ጭነው ለማለፍ ሞክሩን የተያዙት
የጉምሩክ ኮሚሽኑ ሐዋሳ ቅርንጫፍ የህግ ተገዥነት ምክትል ስራ አስኪያጅ ሆነቱን ሁዴሳ ለማን ይሰማችሁት በእዝሉ ወዙሪያ ዘገባለን።
እዚህ ተሰርቶ መለወጥ ይቻላል። ብር ብቻ ማግኘት ሳይሆን ለዮኒ በቃ ራሳችን ደስተኛ ማድረግ ይበልጣል ብዬ ነው የሚያስበው ለኔ።
አሁን ደግሞ የሰማችኋት ከስደት ህይወት ተመልሳ ራስዋን የቻለች ወጣት ናት። የምሽቱን ግዳችን ናት። አብራችሁን ከመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ብርሃን ኃይሉ አብራኛለች። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች። ወደዛው እንለፍ።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። በሰሜን ኢትዮጵያ ያለው ሁኔታ እየተስፋፋ መጥቶ 300 ሺህ የሚሆኑ ሰዎች ከቀያቸው በተፈናቀሉበትና 1.7 ሚሊዮን የሚሆኑ ረሃብተኞች በአፋርና በአማራ ክልል በሚገኙበት በአሁን ሰዓት የተባበሩት መንግስታት የዓለም የምግብ ፕሮግራም ኢትዮጵያ ውስጥ በዚህ ዓመት እርዳታ ለሚያስፈልጋቸው 12 ሚሊዮን ሰዎች $426 ሚሊዮን ያስፈልገኛል አለ። በዚህ ወር የዓለም የምግብ ፕሮግራም በአፋጣኝ የምግብ ረድኤት መርሃ ግብር በጦርነት ጉዳት ለደረሰባቸው በትግራይ ክልል ለሚኖሩ ነዋሪዎች እርዳታ ማድረስ የጀመረ ሲሆን ከኢትዮጵያ የፌደራልና የክልል መንግስት ኃላፊዎች ጋር በመሆን በአፋር ክልል 530 ሺህ ለሚሆኑና በአማራ ደግሞ 250 ሺህ ለሚሆኑ ዜጎች እርዳታ ለማድረስ እየሰሩ ይገኛሉ። ይሁንና በትግራይ ክልል ያለው የምግብ እጥረት እያገረሸ በመምጣቱ ድርጅቱ በክልሉ ላሉ 5.2 ሚሊዮን ሰዎች እርዳታ ለማድረስ እየሰራ መሆኑን አስታውቋል። በትላንትናው ዕለት ትግራይ ክልል ውስጥ ምግብ እስኪገባ ድረስ እርዳታው ተራቅቶ ነበር ሲል ተቋም አስተውቋል። በትላንትናው ዕለትም የዓለም የምግብ ፕሮግራም 305000 ሜትሪክ ቶን ምግብና የህይወት አድን ቁሶችን የተሸከሙ እንዲሁም ነዳጅ፣ የጤናና የመጠለያ ዕቃዎችን የያዙ 100 መኪኖችን ወደ ክልሉ እንዲገቡ ማድረግ መቻሉን አስተውቋል። የዓለም የምግብ ፕሮግራም የምስራቅ አፍሪካ ዳይሬክተር ሚካኤል ዳምፎርድ መኪኖቹ በሰላም እንዲገቡ ከአፋርና ከፌደራል መንግስት የተደረገልንን ትብብር እንቀበላለን፣ ነገር ግን የበለጠ ማድረግ ያሻል ያሉ ሲሆን ሚሊዮኖች በረሃብ እየወደቁ ነው ሲሉም አክለዋል። ከዚህ በተጨማሪም በረሃብ፣ በበረሃ አንበጣ፣ በድርቅ፣ በጎርፍ፣ በኮቪድ-19ና በሌሎች ምክንያቶች የተነሳ በመላው ሀገሪቱ 13.6 ሚሊዮን ሰዎች የምግብ ድጋፍ ያሻቸዋል ሲል ድርጅቱ አስታውቋል። ሀገራዊ ምርጫ ማካሄድና ተከታታይ የሆኑ የሽብርተኞችን ጥቃት የመከላከል የቤት ስራ ያለባት ሶማሊያ አሁን ደግሞ በሁለት የሀገሪቱ ከፍተኛ ባለስልጣናት የኃይል ሽኩቻ ውስጥ ወድቃለች። ትላንት ሰኞ ዕለት የሶማሊያው ጠቅላይ ሚኒስትር ሙሐመድ ሁሴን ሮብሌ የሀገሪቱ የብሔራዊ ደህንነት ኃላፊ የሆኑትን ፋሃድ ያሰን፣ የ24 ዓመቷን የደህንነት ሰራተኛ ኢክራም ታሊፍ ፈራህን የግድያ ጉዳይ መፍታት አልቻሉም ሲሉ ነበር ያነሷቸው። ኒሳ የተሰኘው የብሔራዊ ደህንነት ቢሮ ባለፈው ሳምንት ለተከሰተው የኢክራም ሞት በአልሻባብ የተፈጸመ ነው ያለ ሲሆን ይህም በኢክራም ቤተሰቦችና በተቃዋሚ መሪዎች ዘንድ ተቋሙ ራሱ በግድያው ላይ እጁ አለበት የሚያስብል የማህበራዊ ሚዲያ ቅስቀሳን ፈጥሯል። አልሻባብን ደጋፊ የሆነው ታዋቂ የማህበራዊ ሚዲያ ገጽ ታዲያ በኢክራም ሞት ላይ አልሻባብ የለበትም የሚል መግለጫ ባለፈው አርብ ላይ አውጥቶ ነበር። የሮብሌ ኃላፊውን ከቦታቸው የማንሳት ውሳኔ ታዲያ ፎርማጆ በመባል በሚታወቁት በሀገሪቱ ፕሬዝዳንት ሙሐመድ አብዱላሂና በህዝቡ ዘንድ ተቀባይነት ሳያገኝ ቀርቷል። ፕሬዝዳንቱ በሰዓታት ልዩነት ጊዜ ውስጥም የደህንነት ኃላፊውን መልሰው ሾሟቸዋል። ሁለቱ ባለስልጣናት ጉዳዩን ህጋዊ ለማድረግ ከህገ መንግስቱ ውስጥ እርምጃቸውን የሚደግፉ አንቀጾችን ጠቅሰዋል። ሮብሌ ፋሃድን ያገዱት የተቋሙ ሰራተኛ የሆነውን ሰው ህይወት ማለፉን በተመለከተ በቂ የሆነ የሪፖርት ወይም መረጃ አለማቅረቡ ነው ብለዋል። በሌላ በኩል መሐመድ ባወጡት መግለጫ ይህን የጠቅላይ ሚኒስትሩን እርምጃ ይህ ህገ መንግስታዊ በማለት የጠሩት ሲሆን የሁለቱ የሶማሊያ መሪዎች ይፋ የሆነ አለመስማማት ከፊቷ ምርጫ ለሚጠብቃት ሶማሊያ አስጊ ሆኗል። የኬንያና የዩጋንዳ ከባድ መኪና ሹፌሮች ወደ ደቡብ ሱዳን ላለመሄድ አድማ በመቱ በሁለተኛው ሳምንት ውስጥ ደቡብ ሱዳን በነዳጅ እጥረትና በምግብ ዋጋ መጨመር እየተናጠች ነው። ትላንት ሰኞ ዕለት በመቶዎች የሚቆጠሩ ሞተረኞች ሰዎች በሀገሪቱ ባለው በስላሴ የጋዝ ማደያ ለረጅም ሰዓታት ተሰልፈው ታይቷል። ሹፌሮቹ ወደ ደቡብ ሱዳን ለመዝለቅ አድማ የጀመሩት በዚህ መንሐሴ ወር ሁለት የኬንያ የከባድ መኪና ሹፌሮች በጁባ ኒሙሌ አራጎዳና ላይ ከተገደሉ በኋላ ነው። በመጨረሻም ወደ ዩናይትድ ስቴትስ እንሻገር። ታሪካዊ በሆነው ከሀገር የመውጣት ሂደት በአስር ሺዎች የሚቆጠሩ አፍጋኒስታናውያን ወደ ዩናይትድ ስቴትስ የገቡ ሲሆን በአሜሪካ የሚያገኟቸው ጥቅማ ጥቅሞችም ይለያያሉ። ከዩናይትድ ስቴትስ መንግስት ጋር ሲሰሩ የነበሩና በ20 ዓመታቱ የዩናይትድ ስቴትስ የአፍጋን ቆይታ በአስተርጓሚነት በመንገድ መሪነት የረዱ አፍጋኒስታናውያን ልዩ የሆነ የስደተኛ ቪዛ የሚል እንደሚያገኙና ይህም የቤት፣ የምግብ፣ የልብስ፣ የስራ ቅጥርና የጤና መድህን ሽፋንን የመሳሰሉትን ጥቅማ ጥቅሞችን የሚያካትት መሆኑ የተነገረ ሲሆን በአስተርጓሚነትም ይሁን በማናቸውም መልኩ ለዩናይትድ ስቴትስ መንግስት አገልግሎት ሳይሰጡ ነገር ግን በአውሮፕላኖቹ ላይ የተሳፈሩ ዜጎች አመክሮ የሚል ስያሜ ተሰጥቷቸዋል። እነዚህ የአመክሮ ስያሜ ያላቸው ስደተኞች የአጭር ጊዜ ቤት፣ አነስተኛ የክስ ብርና ሳቀናት ብቻ የሚቆይ ድጋፍ የሚደረግላቸው ሲሆን ማናቸውም የመኖሪያም ሆነ የስራ ፍቃድ አይሰጣቸውም። ይህም ስደተኞቹን በህጋዊነት ስጋት ውስጥ ከቷቸዋል። አድማጮች፣ ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮሳት ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክ ገጻችን @ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +12022276379 በመጠቀም ዋትስአፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ከደቡብ ኢትዮጵያ ወደ ኬንያ ሊዘዋወር የነበረ 780 ኪሎ ግራም ካናቪስ የተሰኘ አደንዛዥ እጽ መያዙን የኢትዮጵያ ጉምሩክ ኮሚሽን አስታውቋል። የኮሚሽኑ የሐዋሳ ቅርንጫፍ የአደንዛዥ እጽ ዝውውርን መቆጣጠር አስቸጋሪ የሆነ መምጣቱንም አስረድተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ልኳል።
የቅርንጫፍ ጽህፈት ቤቱ የህግ ተገዥነት ምክትል ስራ አስኪያጅ አቶ ሁዴ ሳለማ በከባድ ጭነት ማመላለሻ ተሽከርካሪ ከኢትዮጵያ ወደ ጎረቤት ሀገር ኬንያ ሲሻገር የነበረ 780 ኪሎ ግራም አደንዛዥ እጽ መያዙን አስታውቀዋል።
ሲያዝም ከላይ ብሎኬትን በሽፋንነት በመጠቀም ከውስጡ ሐሺሽ ወይም ካናቢስ ተብሎ የሚታወቀውን አደንዛዥ እጽ ጭነው ለማለፍ ሞክሩን የተያዙ በወቅቱ ሲያዝም በተረኛ ፈታሾችና በወቅቱ የነበሩት ፌደራል ፖሊስ አማካኝነት ሐሺሹ ተርሰልውጭ እንቅስቃሴም ከጊዜ ወደ ጊዜ የተለያዩ አይነት ዘዴዎችን እየተጠቀሙ ለማውጣት መንቀሳቀሱበት ሁኔታ ነው ያለው። አልፎ አልፎ ከላይ ሽፋን ይጠቀማሉ፣ አልፎ አልፎ ደግሞ ነዳጅ በማስመሰል በቦቴ አይነት ጭነት ይዞ ለመሄድ ይጠቀማሉ። አንዳንዴ የፍጆታ እቃዎችን በሽፋንነት እየተጠቀሙ እንዳይታይ ከላይ እየሸፈኑ ወደ ኬንያ ለመውሰድ እንቅስቃሴዎች ይታያሉ።
አቶ ደሳ የአደንዛዥ እጹን ዝውውር ማስቆም አልተቻለም ሲሉም ተናግሯል።
መቆጣጠር ስራው ጥረት እየተደረገ ቢሆንም አጠቃላይ ከፍሰቱ አንጻር ቁጥጥሩን ኦቨርኦል ማሸነፍ አልተቻለም። በተለይ ምርቱ የሚመረትበት አካባቢ ብዙ ስራዎች ይጠብቃል። የአካባቢው መስተዳደር ምርቱ የሚመረትበት አካባቢ ተገቢውን ክትትል በማድረግ ከምርቱ ጅማሮ ጀምሮ መቆጣጠር ቢቻል ጠቃሚ ነው የሚሆነው። ባለን መረጃ መሰረት እነዚህ ሐሺሽ ይመረታሉ ተብሎ የሚታሰብባቸው ሻሸመኔ አካባቢ ነው።
ዛሬ የተያዘውንም የካናቢሱን ግምታዊ ዋጋም ተናግሯል።
ጋምቦ ወይም ኬንያ ቦርደር የሚሸጥበትን የአምና ዋጋ ብንወስድ 780 ኪሎ ግራሙ ወደ ዋጋ ሲዞር ከ3.2 ሚሊዮን ግምታዊ ዋጋ በላይ ያወጣል ማለት ነው። የኬንያ መነሻ ዋጋ ውስጥም ብንወስድ ይህን ሊያወጣ የሚችል ነው። ዛሬ የተያዘው
የተገባደረ ባለው በ2011 ዓ ም ብቻ በቁጥጥር ስር አውለናል ያሉትን የካናቢስን መጠን ሲገልጡ በኢትዮጵያ ውስጥ ህጋዊ የአንድ ኪሎ የእጹ ዋጋ ባለመኖሩ በኬንያ ዋጋ ተናግሯል።
ይሄ የመጀመሪያ አይደለም፣ በየጊዜው ይያዛል። እንደውም ፍሰቱ ከጊዜ ወደ ጊዜ መጨመሩን ነው መረጃዎቻችን የሚያሳዩት። ወደ 180 ሚሊዮን እና ከዛ በላይ ግምታዊ ዋጋ ያላቸው ሐሺሾች ናቸው ተያዙት ማለት ነው። እንቅስቃሴውም ይሄ ሁሉ ከመሀል ሀገር ወደ ኬንያ ሲደረጉ አብዛኛው በዲላ መስመር፣ አልፎ አልፎ ደግሞ በአርባ ምንጭ አድርጎ በኮንሶ መስመር ሲንቀሳቀሱ ነው የተያዙ። የመጀመሪያ ጊዜያችን ሳይሆን በየጊዜው ቁጥጥር ይደረግባቸዋል፣ ይያዝባቸዋል። ቁጥጥሩ የጠነከረ ቢሆንም በዛው ልክ ግን ገበያ ፍላጎቱ ኬንያ አካባቢ ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ ነው ያለው።
ከኢትዮጵያ የሚነሳው የካናቢስ የተሰኘ አደንዛዥ እጽ መዳረሻው አፍሪካ፣ አውሮፓና የተለያዩ ሌሎች ሀገራት መሆናቸውንም አቶ ሁዲሳ ተናግሯል። በግለሰብ ደረጃም ሆነ በአገሪቱ ላይ ያስከተለን ያሉትንም ጉዳት አብራርተዋል።
ዜጋን ይጎዳን የኢኮኖሚ ጉዳት ያመጣል፣ የፖለቲካ ኢንስታቢሊቲ ያመጣል፣ የደነዘዘ ሰውም ይሰራው ነገር አያውቅም። ከዚህ ጋር ተያይዞ ከኢትዮጵያ ተጭኖ ንበልና ኬንያ ሄደው ሆነ ሀገር ተያዘ ሲባል በአገር ግንባታ ላይ ምን ያክል ኔጌቲቭ ኢምፓክት እንዳለው ማየት ይቻላል። ሰው እንደዚህ አይነት ጎጂ የሆኑት እጾች ሲንቀሳቀሱ የሁሉም ሰው ርብርብ ተካቶበት ማሸነፍ እጅግ በጣም ጠቃሚ ነው የሚሆነው።
ህብረተሰቡ ማንኛውም እጽ ሲመረትም ሆነ ሲዘዋወር ካገኙ ለመስሪያ ቤታቸውና ለህግ ተቋማት እንዲጠቁሙም ጠይቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ወደ ተከታዩ መሰናዷችን እንለፍ። ህፃናት በልጅነታቸው የንባብ ባህል እንዲያዳብሩ ይበረታታል። በተለያዩ አደጋዎች ወይም ህመሞች ሆስፒታል የሚቆዩ ህፃናት ታዲያ የሆስፒታል ቆይታቸው ቀለል እንዲላቸውና ህመማቸውን እንዲረሱ ሆስፒታሎችን በተለያዩ መጫወቻዎችና የህፃናት መጻሕፍት ማደራጀት ተገቢ ነው ያሉ የቅዱስ ጳውሎስ ሆስፒታል የህክምና ትምህርታቸውን የሚከታተሉ ወጣቶች የሆስፒታሉን የህፃናት ክፍል በመጻሕፍት ለማደራጀት በማህበራዊ ሚዲያ ላይ እንቅስቃሴ ጀምረዋል። ገረመው ካስተባባሪዎቹ አንዱ የሆነውን ተማሪ ሳሙኤል ሙሳን አነጋግራ ተከታዩን አሰናድታለች።
ጀመረ እንደ ትልቅ ነገር ታስቧል ነበር የተጀመረው። አላማው የነበረው እኔና ጓደኞቼ ተነጋግረን ያሰብነው አዲስ አመት ህፃናቶቹ ሆስፒታል ውስጥ ካሉ ሲያሳልፉ ለምን ቀናቸውን ይቻላልና አረግ እንደዚህ አቡኔ አምስትን ከነሱ ጋር አብረን ለማክበር ነበር የታሰበው። ስለዚህ ምን እናርግ የሚባለው ሀሳብ ሲመጣ ለምንድነው መጽሐፍና ወይ መሰብሰብ ማይችን ይቻል ከሆነ ሰብስበን እንደ ጊፍት ከተፈጠናቸው በኋላ አብረናቸው ተረተረት አውርተንም ተጫውተንም አብረን ግን እንወጣ ነበረ። እና የታሰበው አጠር ያለች ትንሽ ፕሮግራም ለማዘጋጀት ነበረ። ግን ኦንላይን አድቮኬሲ ሲጀመር በጣም ካሰብነው በላይ በጣም ብዙ ሰዎች ማገዝ ፍቃደኛ እንደሆኑ ሲነግሩን ይሄ ነገር መፈለቀኝ ይችል ከሆነ ለምን አማታልቀውም የሚል ሀሳብ መጣ። አሁን ከዚህ በፊትም የታሰበ ሀሳብ ነበረ። አሁን የሚቻል ከሆነ ሰዎች ትንሽ ይከብዳል። ፐርማነንት ካልተሰጠ በስተቀር ለህፃናት አሻንጉሊት እየሰጡ ከዛ ሲወጡ መቀማት ትንሽ ያስቸግራል። ሶስቱን እንደ ጊስት ነው የምናደርገው። መጽሐፍ ግን እንደታየ ሁኔታ ታይቶ ስም አሁን ላለው ዙር ከሸለምን በኋላ አሁን እያሰብን ያለ ነው ሜቢ ሚኒ ላይብረሪ ቢኖር የህፃናት ክፍል ላይ ቢኖር። ምክንያቱም አላማው ምንድን ነው? እነዚህ ልጆች ሆስፒታል በሚቆዩበት ሰዓት ከቤት ወጥተው ነው የሚወጡት። ህፃናት ናቸው፣ ህመም ላይ ናቸው እና ያቺ የህፃነት ይመሰሳቸው እና ደስታቸው አጠፋም መሳቸው ብታቸው እንኳን እንዲያውም ህፃናት በጣም ከመጠን በላይ ካልታመሙ በስተቀር በጣም እንደሆነ ያስታውቃልና እነሱ ጋር ለምንድን ነው ያንን ነገር የሚያቆይ ነገር ማናዘጋጅላቸው የሚል ሀሳብ ነው ያለው። የህፃናት መጽሐፍ ተለሰለ ከለሪንግ ቡክስ ኤቭሪቲንግ ካሉ ከህመማቸው እንኳን የሚያዘናጋቸው ቀኑን ሙሉ ካልታመሙ ስቃው የሚሄዱበት ቦታ ለመፍጠር ነው አላሉ።
ይህንን ነገር ስትጀምሩት ስንት ሆናችሁ ነው የጀመራችሁት? እስካሁን ምን ያህል መጽሐፍና እቃዎች አሰባሰባችሁ?
ስንጀምር መጀመሪያ በቃ ሀሳቡ መጣልኝ። ከዛ በኋላ ሁለት ጓደኞችን አናገርኳቸው። ሃይማኖት ግርማ የምትባል ልጅ አለች፣ አብራኝ አድርጎ ከፊ ላይ ይሰራቻለች እና የክፍል ተወካያችን የነበረችውን አንድ ዳና የምትባል ልጅ አናገርኩ። ለሶስት ጀመር ነው መሳተፍ የሚፈልግ ተማሪ ያለው ይስምል። አሁን አትሊስት ኦርጋናይዚንግ ኮሚቴ ላይ ብቻ 20 ሰው አለ አብሮ ኦርጋናይዚንግ ያደረግ ተማሪ ማለት ነው። ከዚህ አሁን ምን ያህል እንደተሰበሰበ ኳንቲፋይ ለማድረግ ይከብዳል። ምክንያቱም በተለያዩ ካፍቴሪያዎች ነው ድሮፕ ኦፍ ሎኬሽን አድርገን ያለ ነው። ግን አትሊስት ከሆነ አኖኒመስ ከሆነ ሰው 50 መጽሐፍ ዶኔት እንደሚደረግ ቃል ተገብቶልናል። ሌላ ቦታዎች ላይም እየተሰባሰቡ ነው ያሉት። ቁጥሩን አይ ቲንክ ሐሙስ ሰብስበን ስንጨርስ ላሳውቅሽ ይችላል። መጨረሻ ላይ
የሆስፒታሉን እስቲ የህፃናቱ ክፍል አሁን ያለበትን ሁኔታ ንገረኝና በምን አይነት መልኩ ነው ይሄ መጽሐፎቹ መገዛታቸውስ ደግሞ ክፍሉ ስሜቱን የሚያሻሽለው እስኪ ንገረኝ።
አሁን ያለበት ሁኔታ በእውነቱ ከበፊቱ አመታት በጣም ይሻላል። ድሮ ትንሽ አስቸጋሪ ነበር። አሁን ግን አዲሱ ህንፃ ከተጠናቀቀ በኋላ አትሊስት አንድ ዋርድ አለ፣ ኤመርጀንሲም አለ። ስትገቡ የህፃናት ዋርድ እንደሆነ ያስታውቃል። አትሊስት ስዕሎቹም ምኖቹም ግን አይተን ጎልነዋል። ለሚያሰብነው ነገር ምንድን ነው በቃ ለህፃናቶቹ የሚሆን ነገር የለውም። በእውነቱ ለኢትዮጵያ ውስጥ ትንሽ ስለሚያስቸግር ለአዳልትም እንደዚ አይነት ነገር የለውም። አሁን ሆስፒታሎች ከዚህ ኢኒሽቲቭ የሆነ ኢኒሽቲቭ ነበር አልተሳካም እንጂ ለሆስፒታል ለምን ላይብረሪ አይኖርም የሚል ሀሳብ ነበርንበት ሰዓት መጽሐፍት የሚያገኝበት እሱ ትንሽ ስላልተሳካ ለጊዜ ጊዜ ተደርጎ ነበረ። ስቲል እየተሰራበት ያለ ነገር ነው። አሁን ግን ይሄኛው ለህፃናቶች ፐርማነንት የሚቀመጡ ነገሮችን የሚገኝ ከሆነ በየክፍሉ የሆነውን ያህል መጽሐፎች ወላጆችን ሊያነቡላቸው የሚችሉ ነው የሚሉ ህጻናትን ሆስፒታል ቆይታቸው ላይ በየበሽታው በየህክምና ስርዓቱ ሶስት አራት ቀንም እስከ ወርም እስከ ሁለት ወርም የሚፈልጉት ይኖራሉ። እና አሁን ክረምት ነው። ከዛ ውጪ ባለፈ ግን ከትምህርትን ተዘናቅተው ነው የሚሆነው። ከትምህርት ቤት ርቀውም ነው የሚሆነው። ትምህርት የጀመሩ ልጆችም ያልጀመሩም ይኖራሉ። እና በኮግኒቲቭ ዴቨሎፕመንትም ለሁሉም በተቻለ አቅም ያ ነገር ቢቀጥል ጥሩ ነው በሚል ነው። ግን ኦርጋናይዜሽን ተመሳሳይ ፕሮጀክቶች እንሰራ ነበረ እንደ ቅዱስ ጳውሎስ ተማሪዎች እና ለህጻናት የትምህርት ነገራቸው ላይ እንዳይቋረጥ በሚል ማለት ነው። ይሄኛው ነገር ተፋክቶ ይህን ካከበርን በኋላ ቀጥለንበትም ብዙ መጽሐፍ መሰብሰብ የሚቻል ከሆነ አላማው ግቢው ጋር ተነጋግረን የሆነ ሚኒ ላይብረሪ ነገር እንዲኖር ለማድረግ ነው። ፔዲያትሪክ ዋርድ ላይ ማለት ነው።
ይህም ነገር አሁን እንደነገርከኝ ማህበራዊ ሚዲያ ላይ ከወጣ በኋላ የበለጠ እንዳደገና እንደሰፋ ጫውተኛል። እና ማህበራዊ ሚዲያው ምን አይነት ሚና አለው ለእናንተም ስራ ይሁን እንደዚህ አይነት የበጎ ነገሮችን ለማስፋፋት?
ማሰለሽ ከዚህ በፊትም አንድ እንደዚህ አይነት ነገሮች ለማድረግ ለአንድ ሰው ይከብዳሉ እንጂ ለብዙ ሰው በጣም ቀላል ነገሮች ናቸው። ብዙ ሰዎች ደግሞ ዊሊንግ ናቸው ይህን ነገር ለማድረግ። ችግሩ ምንድነው? የሚያገናኝ ነገር ነው የሚጠፋው። ሊንክ የሚያደርግ ነገር ኃላፊነቱን ወስዶ የሚሰራ አካል ማለት። ስለዚህ ኃላፊነቱን ወስዶ የሚሰራ አካል ከየሁሉም ሰው ያለችውን ትንሽ ኮንትሪቢሽን ሰብስቤ አንድ ትልቅ ነገር መስራት የሚችል አካል ካለ አይ ቲንክ ብዙ በጣም ሞርዳን ካሰብ ነው ለመሳተፍ ና አሁን እኛ ለማድረግ እየሞከር ነው ያለ ነው እሱ ነው። እና ሶሻል ሚዲያውም ትልቅ ቤነፊት ይመስለኛል። በጣም ብዙ ሰዎችን ሊንክ ማድረግ ይችላል። እስካሁን እኛ በቴሌግራም፣ በፌስቡክ፣ በትዊተር ላይ ነው ካምፔን እያደረግን ያለ ነው። በእነዚህ ቦታዎች ላይ እንግዲህ ሚሄድ ይችላል፣ በቃ መስፋፋት ይችላል። እና እሱ ይመስለኛል እና አላማችን የነበረው መጀመሪያ አዲስ አበባ ውስጥ አሉ ሰዎች አትሊስት ሎኬሽኖች ላይ ድሮፖክስ ያደረጉ ብለን ነበር። ግን በጣም በግለሰብ ደረጃ የሚደውሉልን አሉ ከውጭ ሀገር ላ እንዴት ነው መተባበር የምንችለው እንዴት አድርገን እንደሆነ ማድረግ እንችላለን የሚሉ ነገሮች ና አይ ቲንክ ይሄ መስለኛል ትልቁ ሮሊች።
በቀጣይ የምናስተዋውቃችሁ ወጣት ሀዋን ነጋ ትባላለች። በአምቦ ከተማ ተወልዳ ያደገች ሲሆን ቤተሰቦቿን ለመርዳት በሄደችበት አረብ ሀገር ከፍተኛ ስቃይን አሳልፋለች። ዛሬ ግን በተሰማራችበት የእንጨት ስራና የምግብ አገልግሎት ከራሷ አልፋ ለሌሎች የስራ እድል ፈጥራለች። ወጣት ሴቶች ወደ አረብ ሀገር ከመሄድ ይልቅ ሀገር ውስጥ ጠንክሮ በመስራት ኑሮን ማሸነፍ ይቻላልም ትላለች። ሀዋንንና ቤተሰቦቿን ያነጋገረውና ኮርመልካ ተከታዩ ልኳል።
በአምቦ አቅራቢያ በምትገኘው ቶኬ ኩታይ ወረዳ ውስጥ ተወልዳ ማደጓን ትናገራለች። ወጣቷ ወነጋ የ10ኛ ክፍል ትምህርቷን እንዳጠናቀቀች የቤተሰቧን ህይወት ለመቀየር በማሰብ የወሰነችውን ውሳኔ ገልጻለች።
እየተማርኩ ነው 10ኛ ክፍል ወሰርኩትና ወደ አረብ ሀገር ሄድኩት። አረብ ሀገር ደግሞ ዱባይ ነው የነበርኩት። እኔ ሲሄድ ጃ ቤተሰቦቼንም እለውጣለሁ ራሴንም ቀይራለሁ የሚባል ሀሳብ አለኝ። የሆነ ደህና ቤት ሰርቼ እዚህ ስትሆንና እዛ ስትሆን አለ አይደለም አስተሳሰብ።
ከሶስት አመታት የዱባይ ቆይታ በኋላ ምን አለኝ ሀገሬ በማለት ወደ ሀገሯ መመለሷን ገልጻለች። በሁለቱ መካከል ያለውን ልዩነት ሀውን እንዲያብራርታለች።
እዛ ያለው ህይወት ሁሉም ሰው ያውቃል ብዬ አስባለሁ። በጣም ነው የምከብደው። ያው የቤተሰብ ፍቅር አያስችልም። እዛ ሀገር ሴት ነው ስራውን እዚህም ሰራለሁ። እኔ ከበፊቱም ስራ አልከበደብኝም። ሀገር ይናፍቃል። ብዙ ነገር ነው እዛ ስትሄድ ይከብዳል። ሁሉም ነገር ብዙ ነገር የምታገኘው ነገር ነው። ስለዚህ ምንም አታገኝ።
ወጣታውን በአሁኑ ጊዜ ከአባቷ ጋር በጋራ የቤትና የቢሮ እቃዎች መሸጫ ቤት በመክፈት እየሰራች መሆኑን ጠቅሳ በግሏም አነስተኛ ምግብ ቤት በመክፈት ለሌሎች የስራ እድል መፍጠሯን ተናግራለች።
ምንም አዲስ ነገር እዚህ አልመጣሁም። ራሴን ነው እኔ ባዜ ጥሩ ቤተሰብ አለኝ። የእነሱም እውቀትም ነው የእነሱም ድጋፍ ነው እዚህ ላይ ያደረሰኝ እኔም ማለት ነው። እዚህም እንደመጣሁ የእንጨት ስራን መስራት የጀመርኩት እንደመጣሁ። እኛ ሶፋ እንሰራለን፣ ቢፌ እንሰራለን፣ ኮሞዲም እንሰራለን፣ ሁሉም ነገር እንሰራለን። ቴብሎችን፣ ወንበር ምናምንም እንሰራለን። እዚህም እየሰራ ፈርኒቸር ከፍቼ ቡና በረንዳ ላይ መስራት ጀመርኩ። ቦታ ምናምን አጣሁ። ከዛም በኋላ ነው ምግብ ቤት ከፈትኩ። የሲኒየ ምግብ ቤትም ደግሞ ሀወን የሚባለው በኔ ስም ነው። አሁን ጥሩ ደረጃ ላይ አለኝ። በፊት ቡና 1 ኪሎ ምናምን ነው የሚጨርሰው። አሁን 2 ኪሎ ተኩል ጨርሳለሁ። እንጀራ ደግሞ በፊት 70 እንጀራ ጨርሳለሁ። አሁን ደግሞ 230 240 እስከዚህ ሰራለሁ። በፊት 5 ሰራተኛ ነበረኝ። አሁን ክረምት ስለሆነ ነው አንድ ሰው የቀነስኩት። አሁን 4 ሰራተኛ አለኝ። ምግብ ከኔ ነው የሚመገቡት። ውቁብም እጥላለሁ። ውቁብ በሳምንት ነው የምጥለው። በሳምንት ደግሞ 3000 እጥላለሁ። እሱ ላይ የተረፈውን ደግሞ የቤት ኪራይ 5000 ከፍላለሁ በወር።
አረብ ሀገር ሄዶ መስራት ያው ስላየው ነው እንጂ ባያ የኔን አልናገርም። እዛ ሄዶ መስራት ጥሩ ነው ብዬ አልገምትም። ምክንያቱም እዚህ ሰርተንም እንለወጣለን።
አባቷ አቶ ነጋ ዱጉማቴሶም ስለ ልጃቸው ሀወን የሥራ ወዳድነት የሚሉት አለ።
ይህ ችግር ያየች በቃ ምንም ሆኖ ምንም ቢሆን ለቤተሰብ የሆነ ነገር እሰራለሁ ብላ እሷ ደግሞ ልጃችን ሀወን ብዙ ስራ እየሰራች ነበር። ቤተሰብ እንጀራ ጋጋሪ ነበሩ። ለስራ ቦታ ለከስተመር በጭንቅላቷ ተሸክማ ነው የምታከፋፍለው። በቆሎ ትጋግር ነበር መንገድ ላይ ሆና። በዛ ሁሉ እያገዘችው ምንም በቃ አቅማችን ትንሽ የኑሮ ሁኔታ ስከብድብን አረብ ሀገር እጄ ለምን ሰርቼ ቤተሰቤን አልቀየርም ብላ ራዕይዋን ወደ አረብ ሀገር ለመሄድ አቃናች። አረብ ሀገር ሄዳ 3 አመት ቁጭ ብላ መጣች። እሷ ስትመጣ እኛን መልእክት ተቀብላ ወደ ስራ ገባች። ቱታ ገዝታ፣ ኬሻ መርኔጣ ገዝታ ምን አድርጋ ከኛ ጋር በቃ ወደ ስራው ገባች። ደፍራ ሰገቱራ ውስጥ ማሽን ስላግ ማሽን ላይ ስራውን ጀመረች። እሱንም ጎን ለጎን ጀበና ቡና ጀመረችው። ጀበና ቡና እየሰራች ተጨማሪ ምግብ ከፈተችና ወጣቶች ራሳቸውን አሳምኖ ወደ ስራ ከገቡ ሰርቼ ለወጣለሁ ብሎ ካመኑ ቋንቋ ባህሪው ምንም ወደማቀው ከመሄድ በያገሩ የሚፈልገውን ሰርቶ ሊለወጥ ይችላል ብዬ አምናለሁ።
የሀወንን ጥንካሬ በመግለጽ ለሌሎቹም አርአያ ትሆናለች ያለው ደግሞ የስራ ባልደረባው የሆነው ወጣት ሻምበል ጉተማ ነው።
ሸመሬ ጀብዱ ባየ ጭምቶዳ
ሀወን በጣም ጠንካራ ሴት ናት። ሌላ ሀገር ሜዳ ሰርታ ተመልሳ መጣ። እዚህ ቤተሰቦቿን በእንጨት ስራም እያገዘች እንዲሁም ምግብ ከፍታ እየሰራች ትገኛለች። ለኛም ጥሩ ምሳሌ ሆናናለች። በጣም ጠንካራ ሴት በመሆኗ ሌሎችም ከሷ መማር አለባቸው ላለው ብሏል። ሀወን ለሌሎች ሴቶች ወጣቶች ባስተላለፈችው መልእክት እንዲህ ብላለች።
እዚህን ተሰርቶ መለወጥ ይቻላል። ብር ብቻ ማግኘት ሳይሆን ለዮኒ በቃ ራሳችን ደስተኛ ማድረግ ይበልጣል ብዬ ነው የሚያስበው። ለኔ ማለት እዚህ ሀገር ስንኖር ናቹራል ነገር ነው የምናየው። ከቤተሰብ ጋር ነው የምንውለው፣ ከጓደኛቻችን ጋር ነው የምንውለው እና ራሳችን ደስተኛ ስለምናረግ አትሄዱ ነው የምለው። እዚህ እኔ ሰርቼ ተለውጫለሁ 100% ማለት ነው። አትሄዱ ነው የምለው።
ወደ ተለያዩ የውጭ ሀገራት በተለይም ወደ መካከለኛው ምስራቅ ሀገራት መሄድን የተረጋገጠ የስኬት ምንጭ አድርገው የሚቆጥሩ በርካታ ወጣቶች ባሉባት ኢትዮጵያ ሀወንን የመሳሰሉት ሌሎች ወጣቶች ተሞክሮ የሚኖረው ፋይዳ ከፍተኛ ነው። ለአሜሪካ ድምጽ ናኮር መልካ ካምቦ።
አሁን አጫጭር የስፖርት ክንዋኔዎችን የምናቀርብበት ሰዓት ላይ ደርሰናል። ኬኔዲ አባት ያስተምጠናል።
የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ የምድብ ማጣሪያ ባለፈው አርብ ከጋና አቻው ጋር ያደረገውን ጨዋታ 1-0 ተሸንፏል። የጋና ብሔራዊ ቡድን በሀገሩ ያደረገውን ጨዋታ 35ኛው ደቂቃ ላይ ሙባረክ ዋካሶ ከኢትዮጵያ ግብ ክልል ውጪ ከረጅም ርቀት ላይ አክሮ በመምታት ባስቆጠረው ግብ ነው 1-0 ያሸነፈው። የዋሊያዎቹ ግብ ጠባቂ ተክለ ማርያም ሻንቆ ለግብ ያልተጠበቀ ኳስ መቆጣጠር ተስኖት ኳሷ በእግሮቹ መሃል አልፋ ነው መረብ ላይ ያረፈችው። ግቧ ከተቆጠረች ከሁለት ደቂቃዎች በኋላ የኢትዮጵያ ብሔራዊ ቡድን ያገኘውን ቅጣት ምት ጌታነህ ከበደ ወደ ጎል ቢመታም ግብ ጠባቂው አፎሪ ሪቻርድ ኳሱን በቀላሉ የመለሰ ሲሆን የመጀመሪያው አጋማሽ ቀሪ የጨዋታ ክፍለ ጊዜ ተጨማሪ ሙከራ ሳይታይበት ተጫዋቾቹ እረፍት ወጥተው ወደ መልበሻ ክፍላቸው አምርተዋል። ከእረፍት መልስ ግብ ጠባቂውን ተክለ ማርያም ሻንቆን በፋሲል ገብረ ሚካኤል እንዲሁም አማካዩን ታፈሰ ሰለሞንን በመስዑድ መሐመድ ቀይሮ ሁለተኛውን የጨዋታ ክፍለ ጊዜ የጀመረው የኢትዮጵያ ብሔራዊ ቡድን የውጤት ለውጥ ግን ማምጣት አልቻለም። ወደ ጎል ክልል የመቅረብ ድክመት የተስተዋለባቸው ዋሊያዎቹ ጨዋታውን በጠባብ ውጤት ቢሸነፉም በኳስ ቁጥጥር ግን ከስመ ጥሩ የጋና ብሔራዊ ቡድን ጋር የተቀራረበ ክህሎት አሳይተዋል። በአሰልጣኝ ውበቱ አባተ የሚመራው የኢትዮጵያ ብሔራዊ ቡድን ኳታር ለምታስተናግደው የዓለም ዋንጫ ለማለፍ በምድብ 7 ከጋና፣ ደቡብ አፍሪካና ዚምባብዌ ጋር የተደለደለ ሲሆን ሁለተኛ የማጣሪያ ጨዋታውን ነገ ከዚምባብዌ አቻው ጋር በባህር ዳር ዓለም አቀፍ ስታዲየም ያደርጋል። ለዚህ ጨዋታም ከትናንት በስቲያ ምሽት ከጋና የተመለሰው የኢትዮጵያ ብሔራዊ ቡድን እንዲሁም በተመሳሳይ ቀን አዲስ አበባ የገባው የዚምባብዌ አቻው በባህር ዳር ዝግጅት በማድረግ ላይ ናቸው። በኮቪድ-19 ወረርሽኝ ምክንያት ለአንድ ዓመት የተራዘመው የቶኪዮ 2020 ኦሎምፒክ ትናንት እሁድ በተካሄደ የፓራሊምፒክ ጨዋታዎች የመዝጊያ ስነ ስርዓት ፍጻሜውን አግኝቷል። በውድድሩ የተሳተፈው የኢትዮጵያ ፓራሊምፒክ ብሔራዊ ቡድን ውድድሩን አጠናቆ ከመዝጊያ ስነ ስርዓቱ አንድ ቀን ቀደም ብሎ ቅዳሜ ነሐሴ 29 ጠዋት ላይ ከቶኪዮ ወደ ሀገሩ ሲመለስ አቀባበል ተደርጎለታል። በቶኪዮ 2020 ፓራሊምፒክ ውድድር ኢትዮጵያ 3 አትሌቶችን ያሰለፈች ሲሆን አንድ የወርቅ ሜዳሊያና ዲፕሎማ በማግኘት ሜዳሊያ ካገኙ ሀገራት ተርታ ተሰልፋ በ59ኛ ደረጃ ነው ውድድሩን የጨረሰችው። በ1500 ሜትር በመወዳደር ለኢትዮጵያ በፓራሊምፒክ ታሪክ የመጀመሪያውን ወርቅ ያስገኘችው አትሌት ትግስት ገዛኸኝ ቦሌ አውሮፕላን ማረፊያ በተደረገው የአቀባበል ስነ ስርዓት ወቅት ለጋዜጠኞች በሰጠችው አስተያየት ለፓራሊምፒክ ውድድር ትኩረት እንዲሰጥ ጥሪ አቅርባለች።
ፓራሊምፒክ ብዙም እውቅና የለውምና ከዚህ በኋላ ባለው ሁሉም ሰው መንግስትም ሆነ ማንኛውም ኢትዮጵያዊ ሰው ተረድቶትና አውቆት የፓራሊምፒክን እንዲደግፍ እላለሁ። ቢደግፍ ጥሩ ነው። አሁን እኛ 3 ሆነን እንካመጣ ከዚህ በኋላ ደግሞ በጣም ብዙ መስራት የሚችሉ ውጤት ማምጣት የሚችሉ ልጆች ስላሉ ለነሱ እድል እንዲሰጣቸው ማንኛውም ሰው ድጋፍ ቢሰጥ ጥሩ ነው።
የቶኪዮ 2020 ፓራሊምፒክ ጨዋታዎችን ቻይና፣ ታላቋ ብሪታንያና ዩናይትድ ስቴትስ በቅደም ተከተል ከአንደኛ እስከ 3ኛ ያለውን ደረጃ ይዘው ሲያጠናቅቁ አዘጋጇ ጃፓን 11ኛ ደረጃን ይዛ ውድድሩን ጨርሳለች። ትናንት በፖላንድ ካውጆፍ በተካሄደ የዓለም አትሌቲክስ ኮንቲኔንታል ጎልድ ውድድር ወጣቱ አትሌት ታደሰ ወርቁ በ3000 ሜትር ሲያሸንፍ በሴቶች 1000 ሜትር ደግሞ ሂሩት መሸሻ ሁለተኛ ወጣለች። አትሌት ታደሰ ወርቁ የ3000 ሜትር ውድድሩን 7 ደቂቃ ከ36 ሰከንድ 47 ማይክሮ ሰከንድ በሆነ ሰዓት ሲያጠናቀቅ ሁለት የሞሮኮ አትሌቶች ሁለተኛና ሶስተኛ ደረጃን ይዘው ተከትለውት ገብተዋል። በውድድሩ የተሳተፉት ሌሎች ኢትዮጵያውያን አትሌቶች ሀፍቱ ተክሉና ድንቅ ዓለም አየ ለ አራተኛና ስድስተኛ ደረጃን ይዘው አጠናቀዋል። በቅርቡ በኬንያ በተካሄደው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና በ3000 ሜትር የወርቅ በ5000 ሜትር ደግሞ የብር ሜዳሊያ ያሸነፈው አትሌት ወርቁ ኢትዮጵያ ተስፋ የጣለችበት ተተኪ አትሌት ነው። በ1000 ሜትር የሴቶች ውድድር የተሳተፈችው አትሌት ሂሩት መሸሻ ደግሞ ሁለተኛ ሆና ውድድሯን አጠናቀቀች። በዚህ ውድድር አሸናፊ የሆነችው የታላቋ ብሪታንያ አትሌት ጂሚ ሪኪ ናት። በኳታር 2022 የዓለም ዋንጫ የምድብ ማጣሪያ ጨዋታዎች በተለያዩ አህጉሮች መካሄዳቸውን ቀጥለዋል። በትናንትናው ዕለት የተለያዩ የአውሮፓ ሀገራት የምድብ ማጣሪያ ጨዋታዎችን ያደረጉ ሲሆን ጀርመን አርሜኒያን 6-0፣ ፖላንድ ሳን ማሪዮን 7-1፣ እንግሊዝ አንዶራን እንዲሁም ስፔን ጆርጂያን 4-0 በሆነ ተመሳሳይ ውጤት ያሸነፉባቸው ጨዋታዎች ከፍተኛ ጎል የተቆጠረባቸው ናቸው። ትናንት በተደረጉ ሌሎች ጨዋታዎች ቤልጅየም ቡልጋሪያ፣ አልባኒያ፣ ዌልስ እና ሮማኒያ ተጋጣሚዎቻቸውን ሲለቱ ስዊዘርላንድ ከጣሊያን፣ አይስላንድ ከሰሜን መቄዶንያ እንዲሁም ኮሶቮ ከግሪክ አቻ ተለያይተዋል። የአውሮፓ ሀገራት የማጣሪያ ውድድሩን በ10 ምድቦች ተደልድለው በማካሄድ ላይ ሲሆኑ አህጉሪቱ 13 ሀገራትን ለቀጣዩ የዓለም ዋንጫ ታሰልፋለች። የላቲን አሜሪካ ሀገራትም የማጣሪያ ውድድሮችን በማድረግ ላይ የሚገኙ ሲሆን ትናንት በብራዚልና በአርጀንቲና መካከል ሊደረግ የነበረው ጨዋታ ሊጀመር ደቂቃዎች ሲቀሩት 4 የአርጀንቲና ተጫዋቾች የኮቪድ-19 ዘጠኝ ህጎችን አላከበሩም በሚል ጨዋታው ተሰርዞ ለሌላ ጊዜ ተላልፏል። በእንግሊዝ የነበሩ 4 አርጀንቲናውያን ተጫዋቾች በብራዚል የኮቪድ-19 መከላከል ህግ መሰረት ለ14 ቀናት ራሳቸውን ማግለል ነበረባቸው፣ ነገር ግን ይህን አላደረጉም በሚል ነው የብራዚል ጤና ባለስልጣናት ባለቀ ሰዓት ጨዋታው እንዳይካሄድ ወደ ሜዳ ገብተው በጠየቁት መሰረት ውድድሩ እንዲራዘም የተወሰነው።
ለምሽቱ ያዝናቸው ፕሮግራሞች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ብርሃን ኃይሉና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርን። አስተያየቶች ካላችሁ በማህበራዊ ትስስር ገጾቻችን @voaamharikን ተጠቅማችሁ በፌስቡክ እና በትዊተር ላይ ልታደርሱ ትችላላችሁ። +1 202 227 6379 ደግሞ የዋትሳፕ የስልክ መስመራችን ነው። ነገ በተመሳሳይ ሰዓት በሌሎች ፕሮግራሞች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።